ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮች ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማስተምረው ትምህርት ለሀገራችን መጸለይ እንዴት እንደሚገባን ለማሳሰብና ለማሳየት የእግዚአብሔር ቃል የሚያስተምረንን ክርስቲያናዊ መመሪያ መጽሐፍ ቅዱሳዊ መመሪያ ተሸክሞ ሆኖ በልቤ ስለተቀመጠ ይህንን ትምህርት ዛሬ ጀምራለሁ። ለዛሬ የሰጠሁት ርዕስ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የሚል ነው። በመዝሙረ ዳዊት ምዕራፍ 68 ቁጥር 31 ላይ መኳንንት ከግብጽ ይመጣሉ ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይላል አምላካችን ቃል። በሕዝቅኤል ምዕራፍ 22 ከቁጥር 28 እስከ 30 ላይ የአምላካችን ቃል እንደዚህ ይላል። እግዚአብሔርም ሳይናገር ነቢያቶቿ ጌታ እግዚአብሔር እንዲህ ይላል ይያሉ ከንቱን ራይ በማየት ያሰተንም ሟርት ለነርሱ በመዋሟረት ያለ ገለባ በጭቃ ይመርጓቸዋል። የምድርን ሕዝብ ግፍ አደረጉ ቅሚያም ሰሩ ዶችንና ችግረኞችን አስጨነቁ መጻተኛውንም በደሉ። ቅጥርን የሚጠግነን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊት የሚቆምላትን ሰው በመካከላቸው ፈለኩ ነገር ግን አላገኘሁም ይላል። ይህ ቃል የተነገረው በሕዝቅኤል አማካኝነት ነው። ሕዝቅኤል በባቢሎን ምርኮ የነበረ የእግዚአብሔር ሰው ነው። የእግዚአብሔር ሕዝብ የእስራኤል ሕዝብ በብዙ መከራና ችግር ውስጥ ሊዳረግ ባለበት ጊዜ ብዙ ግፍና መከራ በመካከሉ እየተካሄደ ሳለ ነቢያትን ብለው የተነሱት ህዝቡን በከንቱ ራይ በሐሰት ሟርት እየተናገሩ በዚህ ላይ እንደሚናገረው ያለ ገለባ በጭቃ ይመርጓቸዋል ይላል። በሀገራችን ቤት ሲመረግ ጭድ በውስጡ ይገባል፣ ገለባ ይገባል። ገለባው ጭቃውን ከግድግዳው ጋራ ተያይዞ ጥሩ የሆነ መሰረት ያለው የማይፈርስ ግድግዳ እንዲሰራ ይረዳል። ያለ ገለባ በጭቃ ይመርጓቸዋል ሲል ሰው በተነገረው ትንቢት በተሰጠው ከንቱ ራይና ተስፋ ከሚመጣ መከራ ሊያድን የማይችል ተስፋ መስጠታቸውን ነቢያቶቹን ያሳያል። እግዚአብሔር እንደዚህ ያሉ ደላይና ጭበርባሪ ነቢያቶች በእስራኤል ሕዝብ መካከል በሰለጠኑበት ጊዜ ቅጥሩን የሚጠግነን ምድሪቱን እንዳጠፋት በፈረሰበት በኩል የሚቆምለትን ሰው ግን እየፈለገ እንደነበረ ያሳያል። ይፈልጋል ሰው በመካከላቸው ግን ሰውን አላገኘም። ዛሬኛ እንደዚህ እንዳንሆን እግዚአብሔር በእውነት ልቦናን ይስጠን። እሱ ወደሚፈልገው ወደ ልቡ ሐሳብ የሚያስጠጋ ጸጋንም ለምናምን ሰዎች እግዚአብሔር እንፈራለን ለምንል ሰዎች ለክርስቲያኖች ይህን ጸጋ እግዚአብሔር ይስጠን። ዛሬ በመድራችን በኢትዮጵያ በሚሆነው ነገር ላይ ስለ ሀገራችን ምን እንለምናለን? እንዴት ነው ኢትዮጵያ እጆቿን ወደ እግዚአብሔር ብትዘረጋ የሚያምርባት? ዛሬ የሚሰማውና የሚታየው ሁሉ የጥላቻ፣ የቁጣ፣ የበቀል፣ የዘረኝነት መንፈስና መርዝ የተሞላ ነገር እየሰማን ነው። ይህ ነገር የማይቸግረው ሰው አለ ማለት ፈጽሞ አይቻልም። እነዚህን ሁኔታዎች እያየን እየሰማን አስተሳሰባችን፣ ስሜታችን፣ ልባችን እየታወከ ብንኖር የምናተርፈው ለሀገርና ለወገን የማይበጅ ጥላቻን፣ ክፉ ሐሳብ ለመሞላት እንድንችል ወደሚያደርገን ሁኔታ ውስጥ እንገባለን። ጥላቻን በጥላቻ፣ ዘረኝነትን በዘረኝነት፣ ክፋትን በባሰ ክፋት፣ ደም ማፍሰስን በብዙ ደም ማፍሰስ፣ ግፍን በግፍ፣ ተንኮልን በክፉና በባሰ ተንኮል ምላሽ ለመስጠት ብንሞክር የሚመጣውና የሚሆነው ነገር ሁሉ እጅግ እየመረረና መመለሻ ወደ ሌለው ክፋት ምድራችንን ህዝባችንን አገራችንን ሁሉ ይከታል። ትዳር ያፈርሳል፣ ጓደኝነትን ያበላሻል፣ ጉርብትና ይጠፋል። ሰፈር ጎረቤት መንደር ቀይ ሀገር እንዳለ በሙሉ ለብዙ ምስቅልቅልና እጅግ አሳዛኝ ወደ ሆነ መመለሻው ማጠፊያው ለሚያስቸግር ስህተት እንዳረጋለን። በመድራችን ያለውን ተከባብሮ የሚኖረውን ህዝባችንን እኩይ በሆነ አላማቸውና ፍላጎታቸው የሚያባሉትን ሰዎች የሚያጋግላቸው የሰው ባህሪያቸው ብቻ ሳይሆን የሀገራችንን ታሪክ በማጥፋት እምነታችንን ባህላችንን ክብራችንን በማዋረድ መሳለቅ ያደርገን የተነሳ ሰይጣንም ከዚህ በስተጀርባ እንዳለ በበኩሌ አምናለሁ። ሰው ከእግዚአብሔር ጋር የማይተባበርና የማይስማማ ሲሆን የራሱን ፈቃድና ፍላጎት ብቻ በማድረግ በጥላቻና በክፋት ስራ ሲሞላ ሰው ብቻውን አይሆንም። ከበስተጀርባው ሰይጣን አለ። የሰው ልብ እንደ ቫኪዩም ኤምፕቲ ሆነ ባዶ ነገር አይሆንም። ወይ የእግዚአብሔር ነገር ይኖረዋል ወይ የሰይጣን ነገር ይኖረዋል። ሰው በእግዚአብሔር ካልታገዘ በሰይጣን ይታገዛል። በዚህ ዓለም የሚሆነው ማንኛውም ነገር ወይ ከእግዚአብሔር ወይ በእግዚአብሔር በሚገኝ ጸጋና እርዳታ ወይንም በሰይጣንና በአጋንንት ኃይል በሚታገዝና በሚጋጋል አሰራር የተያዘ ይሆናል። በአንደኛ ዮሐንስ ምዕራፍ 5 ቁጥር 19 ላይ ከእግዚአብሔር እንደሆነን ዓለምን በሞላው በክፉ እንደተያዘ እናውቃለን ይላል እግዚአብሔር ቃል። ይህ ታላቅ የሆነ ምክር በዮሐንስ ሲሰጠን ዮሐንስ ይህንን የሚለው ዝም ብሎ እንዳልሆነ ማስተዋል አለብን። ቃሉን ልብ ብለን ብንመለከት ከእግዚአብሔር እንደሆነን ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። ማንኛውም ሰው ዓለም በሞላው በክፉ እንደተያዘ አያውቅም። ሰዎች የቱንም ያህል ኢንተሊጀንት ቢሆኑ የቱንም ያህል አስተዋይ ቢሆኑ ውድ አድማጮች ሐዋርያው ዮሐንስ በዚህ ክፍል ላይ የሚነግረን ከእግዚአብሔር ጋር ከሆነን ዓለም በሞላው በክፉ እንደተያዘ እናውቃለን ይላል። የጌታ ደቀ መዝሙር እንዲሆን ከ11ዱ ጋር 12ኛ ሆኖ የተቆጠረው ይሁዳ ከጌታ ጋር የሚያራምደውን ምርጫ በልቡ በተወ ጊዜ የርሱ መከራ የሆነው መካሪው የሆነው የሐሳቡን እንዲያደርግለት የተጠጋው ወዳጁ ዲያብሎስ ነበር። የመጀመሪያው አነሳሽ ይሁዳን ጌታን አሳልፎ ሊሰጥ የመከሩት ካህናቶች አልነበሩም። ወደ ካህናቶቹ ጋር እሱ ነበር ሄደው። ወደዚያ እንዲሄድ በልቡ ሐሳብ ያገባው ሰይጣን ነው። ይሁዳ ከጌታ ገበታ የተንቀሸቀሸ የተነሳው በዲያብሎስ አነሳሽነት ነው። ዲያብሎስ እንኳን በሜዳ በውጪ በዓለም በክፋት በጥላቻ ተታችሁ ኢየሱስ ክርስቶስ የመታሰቢያውን ገበታ እየሰጠ ባለበት በዚያ ቅዱስ ሥርዓት ላይ እንኳን ለይሁዳ ሐሳቡን ለማቀበል ተጠግቶት ነበር። ስለዚህ ሰው በልቡ ከእግዚአብሔር ጋር ካልሆነ ለጨለማ ኃይላት ለክፉ መናፍስት አልፎ ይሰጣል። ሰው ብቻውን አይሆንም። ዲያብሎስ ይሁዳን ያገኘው ከጌታ ማዕድ እዛ ተቀምጦ ባለበት ስፍራ ነው። ከእግዚአብሔር ጋር ያልሆነ ሰው ገለልተኛ በመንፈሳዊ ዓለም ገለልተኛ አቋም ሊኖረው አይችልም። ዛሬ በመድራችን ያለውን የሰላምና የፍቅር ህይወትን የሚያደፈርስ ዓላማና ተልእኮ የሚፈጽሙና የሚያስፈጽሙ ሁሉ የሰይጣን ሎሌዎችና ባለሟሎቹ ናቸው። እኛ እነርሱ በሄዱበት መንገድ እንዳንሄድ በተለከፉበት ልክፍት እንዳንለከፍ ምን ማድረግ እንችላለን? ከእግዚአብሔር ጋር መሆን አለብን። ክፉን በክፋቱ መለየት መቻል አለብን። በኢትዮጵያ ላይ በህዝባችን ላይ የተነጣጠረውን አጥፊና አፍራሽ የሆነውን ኃይል በመንፈስ ቅዱስ ኃይል በእግዚአብሔር ኃይል በሃይማኖት በእምነትና በእውነት በፍቅርና በሰላም መቋቋም መቻል አለብን። ውድ አድማጮች የዘርና የጎሳ ነገር ሲነሳ እኛ ተባብለን ተፋቅረን ከምንኖርበት ከአንድነት ድምጽ ይልቅ ሌላውን የማግለል ጥያቄ ሲነሳ የሰው ሁሉ ስጋ በዚህ ልክፍት ለመለከፍ ለመጠመድ የሚችልበት ሁኔታ ለእያንዳንዳችን ቅርብ ነው የሚባል ብቻ አይደለም። ቅርብ ነው የሚባል ነገር ከኛ ጋራ ከባህሪያችን ያልተያያዘ ነው። ነገር ግን ጥላቻና ዘረኝነት ክፋት በሙሉ በሰው ስጋዊ ማንነትና ባህሪ ውስጥ ተጠቅጥቀው የተቀመጡ ነገሮች ናቸው። ቀስቃሽ ያጡ ምውት ባህሪዎቻችን ናቸው። የሚቀሰቀሳቸው በቂ ነገር ከሆነ ይሄ ዶርማንት የሆነው ነገራችን ሁሉ ይቀሰቀሳል። በስጋዊነታችን ያለ የኃጢአተኝነት ህይወታችን ውጤት ስለሆነ ጥላቻና ዘረኝነት ከውስጣችን የሚቀሰቀሰው በብዙ ግለትና ስሜት እየተንተገተገ የሚፈላ ቁጣን፣ ንዴትን ቀስቃሽ ሆነ ቤተኛ ውስጣዊ የራሳችን የግል ባህሪ ነው። እንዲህ ከመሰለ ነገር የምንድነው እግዚአብሔር ያለውን ስልጣን በሰው ልጆች መንግስትና በስጋ ለባሽ ሁሉ ላይ የሚሰለጥን አምላክ መሆኑን በማወቅ ነው። በእግዚአብሔር በመታመን ነው። ክፋትን ሁሉ سنመለከት ከላይ ዮሐንስ በመልእክቱ እንደነገረን ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን ይላል። ስለዚህ ዓለምን በክፉ ያዘውን ኃይል ከኛ ጋራ ደግሞ እኛንም እንዳይዘን እግዚአብሔር ከእግዚአብሔር ወገን ሆነን ክፉን በክፉነቱ ለይተን መጠበቅ ራሳችንን ይገባናል። የኛ ቁጣና ንዴት ሀገራችንን ላለችበት መፍትሄ አመጣላት። የፖለቲካ ጥበባችንም ሆነ አለን የምንለው መፍትሄ በእግዚአብሔር ያልታገዘ ካልሆነ በቀር መፍትሄ ሊያመጣ አይችልም። መንፈሳዊና ፖለቲካ የእግዚአብሔር መንግስትና ምድራዊ መንግስት የተለያዩ ሆኖ ይታያሉ። በርግጥም የተለያዩ ናቸው። ነገር ግን እኛ ክርስቲያኖች የምናምነው አምላክ የአማልክት ሁሉ አምላክ የነገስታት ሁሉ ንጉስ የሆነው ጌታ በሰማይና በምድር ሁሉ ስልጣን ያለው አምላክ እንደሆነ እናምናለን። እርሱ የሥጋ ለባሽ ሁሉ አምላክ ነው። በመዝሙረ ዳዊት 103 ቁጥር 19 ላይ እግዚአብሔር ዙፋኑን በሰማይ አዘጋጀ መንግስቱም ሁሉን ትገዛለች ይላል። እግዚአብሔር የአሕዛብ ሁሉ ንጉስ ከሆነ መንግስቱ ምድርን ሁሉ መትገዛ ከሆነ እኛ እግዚአብሔርን እናምናለን የምንል ሰዎች ይህ አምላክ አምላካችን ከሆነ አባታችን ብለን የምንጠራው ከሆነ ውድ ወገኖቼ ዛሬ በመድራችን ላለው ነገር ሰው መፍትሄ ብሎ ከመያመጣው ነገር ሁሉ በሰው ልጆች መካከል የሚገዛው አምላካችን ሁሉ እግዚአብሔር እጅግ ታላቅ ኃይል አለው። ከሰው ጥበብ ከሰው ኃይል ከሰው ዘዴ ሁሉ ይልቅ የሚመረጥ መፍትሄ ሊሰጠን የሚችል እግዚአብሔር ብቻ ነው። ይህንን ሁኔታ ሰዎች በስልጣን ላይ ሲቀመጡ አስተውሉትም፣ በጠላቻ ሲሞሉ ልብ አይሉትም። ሰዎች በእብሪት በማናለብኝነት ራሳቸውን ከፍ ከፍ ሲያረጉ ወይንም ደግሞ የራሳቸውን ኃይልና ዘዴ በመጠቀም ችግሮቻችንን እንፈታለን ብለው ሲታመኑ ዓለም በመላው በክፉ መያዙን ስለማያውቁ ራሳቸው በክፉ ተይዘው በክፉ መንገድ መፍትሄ መፈለግን ይማራሉ። እንዲህ ባለ መንገድ ሰዎች መማር ሲቸገሩ እግዚአብሔር በተለያየ መንገድ ሰዎችን ያስተምራቸዋል። በመጽሐፍ ቅዱስ ታሪክ ውስጥ በዚህ ነገር ጥሩ ትምህርት የተማረ ለብዙ ሰዎች ተክሳጽና ምክር ማግኛ የሆነ ንጉስ ናቡከደነጾር የሚባል የአሕዛብ ንጉስ ነው። ንጉስ ናቡከደነጾር በዘመኑ እስራኤላውያኖችን ከኢየሩሳሌም ከይሁዳ ምድር አፍልሶ የእግዚአብሔርን የቤተ መቅደሱን ሁሉ ዕቃዎች አፍልሶ ማርኮ ቤተ መቅደሱን አፍርሶ በሃገሩ ይገዛ የነበረ ገናና መሪ ነበር። ይህንን ሲያደርግ ግን በራሱ ፈቃድና ምክር በራሱ ስልጣን ያደረገው ይመስለው ነበር። ይሁን እንጂ ውድ ወገኖቼ እንደዚህ ባለ አይነት እኩይ ተግባር የተሰለፈውን ይህንን ሰው እግዚአብሔር ለምን እንደተጠቀመበትና እንዴትም እንደዚህ ባለ መንገድ ላይ ሊሰለጥ እንደቻለ አስተውልም ነበር። በዳንኤል ምዕራፍ 4 ቁጥር 30 እስከ 32 ላይ የእግዚአብሔር ቃል ስለሱ እንደዚህ ይላል። ንጉሱ ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስታት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። እንዴት ያለ ክፉ የሆነ እብሪት እንደሆነ ተመልከቱ። ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስቴ መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን አለ። ወዲያውኑ በቁጥር 30 ይሄን እንዳለ ቃሉም ገና በንጉሱ አፍ ሳለ ድምጽ ከሰማይ ወደቀና ንጉስ ናቡከደነጾር ሆይ መንግስት ካንተ ዘንድ አለፈች ተብሎ ላንተ ተነግሯል። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። ሰባት ዘመናትም ያልፉብሃል አለው። ውድ ወገኖቼ ንጉሥ ናቡከደነጾር ይህንን ነገር እየተናገረ ባለበት ሰዓት እግዚአብሔር ይሰማው ነበር። ንጉሥ ዳዊት ከላይ እንደተናገረው መንግሥቱም ሁሉን ትገዛለች የሚለው እግዚአብሔር የንጉሥ ናቡከደነጾር የአማልክት ሁሉ አምላክ የሆነው እግዚአብሔር ተመልካችና ገዢ የሆነው ጌታ ይህን ሰምቶ ተቀየሞታል። ስለዚህ እግዚአብሔር ከላይ ሲናገረው እናያለን። ምንድን ነው የሚለው? ልዑሉም በሰዎች መንግሥት ላይ እንዲሰለጥን ለሚወደው እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። ሰባት ዘመናትም ያልፉብሃል ተባለ። ይህ አምላክ ዛሬ በስልጣን ላይ የለም ብሎ የሚያምን አለ ወገኖቼ? ይህ እግዚአብሔር ዙፋኑን በሰማይ ያዘጋጀ እግዚአብሔር ንጉሥ ዳዊት እንዳለው መንግሥቱ ሁሉን ትገዛለች የሚለው አምላክ ዛሬ በስጋ ለባሾች ሁሉ ላይ አይሰለጥንም ብሎ ክርስቲያን ነኝ የሚል ሰው አለ? ውድ ወገኖቼ ይሄ እግዚአብሔር ሕያው የሆነ አምላክ ነው። መንግስታት ይሻራሉ፣ መንግስታቸው ይለወጣል፣ ነገስታት ይፈልሳሉ፣ ይፈርሳሉ። እግዚአብሔር ግን ዛሬም በዙፋኑ ላይ ነው። ትላንትናም ዛሬም ለዘላለም ያው የሆነው የናዝሬቱ ኢየሱስ ሞቶ ሲነሳ እነሆ ስልጣን ሁሉ በሰማይና በምድር ተሰጠ ጠኝ ብሏል። እግዚአብሔር በሰው ልጆች መንግስት ሁሉ ላይ ይሰለጥናል። በኢትዮጵያ ላይ እግዚአብሔር ባለ ስልጣን ነው። በህዝባችን ላይ ዛሬ እግዚአብሔር ባለ ስልጣን ነው። እኩይ የሆነ ዓላማ ያላቸው በጥላቻ የተሞሉ ሰዎች ጥላቻቸው ኃይላቸው የሆነ ለጥፋት ራሳቸውን አሳልፈው የሰጡ ሰዎች በጥቃልቻ መንፈስ ይሁን በሰይጣን ይሁን በሟርት በመተት ይሁን በፈለገ ነገር የሚቀሰቀሱበት ነገር ቢኖር እግዚአብሔር የነገስታት ንጉስ የጌቶች ጌታ የሆነውን አምላክ የምንታመን ሰዎች ለምድራችን አስተማማኝ የሆነ መፍትሄ ሊሰጠን የሚችል ከሁሉ የሚበልጥ ታላቅ አምላክ በመንግስተ ሰማይ በዙፋኑ ላይ አለ። የዚህ አምላክ መንግስት ሁሉን ትገዛለች። ንጉስ ዳዊት እንዳለው እኛን ያንዳንዳችንን በግል ትገዛለች። በኢትዮጵያ ውስጥ ያለውን ችግር ሁሉ እግዚአብሔር አምላካችን ይቆጣጣራል። ኃይሉ ታላቅ ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ በዚህ ቦታ ላይ የምንመለከተው ይህ ናቡከደነጾር ሊማረው የሚገባውን ትምህርት እንዲማር እግዚአብሔር የመከራ ትምህርት ቤት ውስጥ ከተተው። ልዑል በሰው ልጆች መንግስት ላይ እንዲሰለጥ ለሚወደው እንዲሰጠው እስክታውቅ ድረስ ትምህርቱ ይህንን ማጠናቀቅ አለበት። ከሰዎች ተለይተ ትሰደዳለ። ከቤተ መንግስቱ አወጣው። መኖሪያ ከምድር አራዊት ጋር ይሆናል። አይምሮ ተለወጥ አበደ። እንደ በሬ ሳር ትበላ ዘንድ ትገደዳለ። ሰባት ዘመናትም ያልፉብሃል አለው። እግዚአብሔር እብሪተኞችን ይሰብራል። በጥላቻ መንፈስ የተሞሉትን ሁሉ በውስጣቸው ያለውን ክፋት ሊገለብጥ ይችላል። ማንም ሰው በኃይሉ፣ ማንም ሰው በጥላቸው፣ ማንም ሰው በክፋቱ፣ ማንም ሰው ከበስተጀርባው ባሰለፈው በፈለገው አይነት የክፋት ኃይል ውድ ወገኖቼ በሰው ልጆች ላይ ፈቃዱ ሊያደርግ የሚችል የአምላክ ስልጣን ያለው የለም። እግዚአብሔር በሰው ልጆች መንግስት ሁሉ ላይ ይገዛል። ይህ ዘመን ከተፈጸመ በኋላ እንዲህ በመሰለ ትምህርት ቤት ገብቶ ከተመረቀ በኋላ ንጉስ ናቡከደነጾር ከዚህ ትምህርት ቤት ሲወጣ በመረቀው ጊዜ በሰማይና በምድር አምላክ ፊት በሰዎች መንግስት ሁሉ ላይ በሚሰለጥነው ንጉስ ፊት እንደዚህ የሚል ቃል ተናገረ። ሰባት ዘመን ካለፉበት በኋላ ምዕራፍ 4 ዳንኤል ቁጥር 34 ጀምሮ እንደዚህ ይላል፣ ዘመኑም ከተፈጸመ በኋላ እኔ ናቡከደነጾር አይኔን ወደ ሰማይ ያነሳው፣ ወደ ቤተ መንግስቱ አይደለም ያነሳው፣ ወደ ቀድሞ ትዝተው አይደለም ያነሳው፣ የመጀመሪያው ነገር ያደረገው አይኖቹ ወደ ሰማይ ተነሱ፣ አይምሮዬም ተመለሰልኛል። ሰው አስተዋይ የሚሆነው በመልካም ልቦናና መንፈስ የሚሞላው በሰማይ ያለውን እግዚአብሔርን በስልጣኑ ሲያስበውና ሲያስተናግደው ነው። ክብር ለእግዚአብሔር ይሁን። ይህ ናቡከደነጾር አይኖቹን ወደ ሰማይ አነሳ። አይምሮውን ወደ ሰማይ አይኖቹን ወደ ሰማይ አንስቶ አይምሮ ሲመለስለት ለልዑሉንም ባረከ ይላል። ማንም ሰው ወደ ሰማይ የሚመለከት ልቦና ያለው ንጉስ ናቡከደነጾር በቤተ መንግስቱ በነበረበት ጊዜ ጉልበቴ ለግርማዬ ለክብሬ ሰራዋት ያያለ የተናገረውን አይነት ቋንቋ መናገር አይችልም። ልዑሉን እግዚአብሔርን ይባርካል። በሰማይ ያለው ዙፋን እግዚአብሔር ከሰዎች ጋር የሚጋራው ሰዎች የሚሰግዱለት አምላክ እንጂ እግዚአብሔር ሰዎችን ያዳበለበት አይደለም። ልዑሉን ባረከ። ለዘላለም የሚኖረውን አመሰገንሁ አከበርሁት። ግዛቱ የዘላለም ግዛት ነው፣ መንግስቱም ለልጅ ልጅ ነውና አለ። ከሱ በላይ ከሱ ዘር ከሱ መንግስት ውጪ የሆነ ዘላለማዊ አምላክ በዘላለም ዙፋን ላይ እንዳለ ግዛቱ የዘላለም ግዛት እንደሆነ እያሰበ እግዚአብሔርን አመሰገነ፣ አከበረው። በምድርም የሚኖሩ ሁሉ እንደ ምናምን ይቆጠራሉ አለ። ራሱን በመጨመር የተናገረ ይመስላል። በሰማይ ሰራዊትም በምድር ላይም በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚከለክላት ወይም ምን ታደርጋል የሚለው የለም ይላል። በዚያን ጊዜ አይምሮዬ ተመለሰልኝ፣ ለመንግስቴም ክብር ለግርማዬና ውበቴ ወደ እኔ ተመለሰ። አማካሪዎቼና መኳንንቶቼም ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙ ክብርም ተጨመረልኝ። አሁንም እኔ ናቡከደነጾር የሰማይን ንጉሥ አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረዋለሁ። ሥራው ሁሉ እውነት፣ መንገዱም ፍርድ ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና። ውድ ኢትዮጵያውያን ወገኖቼ፣ በኢትዮጵያ ምድር እግዚአብሔር ይህን ማድረግ አይችልም። እብሪተኞችን አይሰብርም። ወደዚህ ወደ እግዚአብሔር ማን ይመልከት? ወደዚህ ወደ እግዚአብሔር ማን? በዚህ አምላክ የምንታመን ሁሉ፣ ውድ ወገኖቼ፣ በዚህ አምላክ ስልጣንና ክብር የምንታመን ሁሉ ወገኖቼ፣ በሀገራችን ባሉ ስጋ ለባሾች ሁሉ ላይ የሚሰለጥን ኃያል አምላክ አለ። የሰዎች ክፋታቸው፣ እልሃቸው፣ ጥላቻቸው፣ ዘረኛነታቸው፣ ውድ ወገኖች፣ እነሱ በሄዱበት መንገድ ብንሄድ እንደነሱ ስለምንሆን ተበላልተን እናልቃለን። ነገር ግን ዘረኝነትን፣ ውድ ወገኖቼ፣ በወገናዊነት መንፈስ፣ ጥላቻን በፍቅር፣ ውድ ወገኖቼ፣ መፍረስን በአንድነት ጸጋና መንፈስ ተሞልተን፣ ውድ ወገኖቼ፣ ለንዲ ለመሰለ መልካም ነገር ከሚቆሙ ሁሉ ጋር የእግዚአብሔርን ስም እየጠራን ብንቆም እግዚአብሔር ከኛ ጋር ይሆናል። ዛሬ በኢትዮጵያ ላይ ለምድራችን ለህዝባችን መፈራረስ ምክንያት የሆነውን የሚያጋግሉ ክርስቲያን ቢሆኑ ከሃዲ ቢሆኑ ሙስሊሞች ቢሆኑ ወይም ተፈጥሮ አምላኪዎች ቢሆኑ ምንም ይሁኑ ምንም፣ እያንዳንዱ ከእግዚአብሔር ፍርድ ከመጠየቅ አይድንም። እግዚአብሔር በመድራችን ላይ ለፍቅርና ለመልካም ሥራ የሚያነቃቃ ጸጋን እንዲያመጣልን በመልካም ነገር ላይ ተሰልፈው ለምድሪቱ የሚበጅ ነገር ለሚያደርጉ ሁሉ ኃይል እንዲለቀቅላቸው እግዚአብሔር እንዲደግፋቸው ተናግረው እንዲረቱ የክፋትን ኃይል እንዲቋቋሙ የጨለማን ሥራ ሁሉ እንዲያፈርሱ በእግዚአብሔር ፊት ልንጸልይ ይገባናል። እንዴት አድርገን መጸለይ እንዳለብን በሚቀጥሉት ተከታታይ ጊዜያቶች በዚህ ጉዳይ ላይ ሰፊ ትምህርት ለማስተማር እፈልጋለሁ። ውድ ወገኖቼ ኢትዮጵያ እጆቿን ወደ እግዚአብሔር ነው የምትዘረጋው። ወደ ቤተ መንግስት አትዘረጋ፣ ወደ መሪዎች አትዘረጋ። ኢትዮጵያ እጆቿን የምትዘረጋው ወደ ተባበሩት መንግስታት አይደለም፣ ወደ ዓለም ላይ ወዳሉ ኃይሎች አይደለም። ኢትዮጵያ እጆቿን የምትዘረጋው ወደ እግዚአብሔር ነው። እንዴ ያለ አይነት ቃል በእግዚአብሔር ቃል ውስጥ አግኝተን ልንጽናና ይተስፋ እንዲሆንልን መደረጉ እጅግ ትልቅ ነገር ነው። ዛሬ እኔና እናንተ በእንደዚህ ያለ ጸጋ ተሞልተን እግዚአብሔር እንዲህ ያለ እድል እንኳን ባይሰጠን የኢትዮጵያ ስም እንኳን ባይጠራ ኬንያዊ ቢሆን ጃፓናዊ ቢሆን ቻይናዊ ቢሆን ሳውዝ አፍሪካዊ ቢሆን የፈለገው አይነት ሀገር ቢሆን ፓኪስታን ውስጥ ያለ ቢሆን ወደ እግዚአብሔር እጁን የሚያነሳ ሁሉ ናቡከደነጾር አይኖቹን ባነሳ ጊዜ ያከበረውን እግዚአብሔርን አክብሮ የሚለምን ሁሉ ጸሎቱ ይሰማል። ለእግዚአብሔር ክብር የሰጠ እግዚአብሔርን በአምላክነቱ በስልጣኑ ያስተናገደው ሁሉ የእግዚአብሔርን እጅ ያል ክብርና ምስጋና ሁሉ ለተባረከ ስሙ ይሁን። ይህንን በሚቀጥለው ጊዜ በጸሎት አንጻር ምን ማድረግ እንዳለብን እግዚአብሔር ያስተማረኝን አካፍላችኋለሁ። የሰማችሁትን ለደህንነት ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃልኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiopiacgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን።